ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልን አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን፣ ሰቆቃውንና መስዋዕትነቱን የሚገልጹ የተለያዩ መጻሕፍትን ከመጻሕፍት ዓለም ፕሮግራማችን ማቅረባችን ይታወሳል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር፣ በኢትዮጵያ የኢሃፓና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጻሕፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል 8 እናሰማለን። በዚህም የጠቅላላ ፕሮግራማችን ሳሚ ይሆናል። በቅድሚያ ዜና። ለረጅም ጊዜ የወያኔ ተለጣፊ በመሆን ሲያገለግል የነበረው ኦህዴድ በሚል ምህጻረ ቃል የሚጠራው ድርጅት የማዕከላዊ ኮሚቴ ለአስር ቀናት የዘለቀ ስብሰባ አካሂዶ ከወትሮው የተለየና ምናልባትም ከወያኔው ድርጅት ጋር ተጻራሪ የሆነ አቋም የተንጸባረቀበት መግለጫ አውጥቷል። የማዕከላዊ ኮሚቴው ለዓመታት የወያኔ ድርጅት ባለሟልና አሽከር በመሆን ህዝብን ሲበድሉ የነበሩ አባላቱን ከማዕከላዊ ኮሚቴ አባልነት ያስወገደ መሆኑን ሲገልጽ፣ ከውጭም አገር ሆነ ከአገር ውስጥ ከሚገኙ የተቃዋሚ ድርጅቶች ጋር ተባብሮ ለመስራት የወሰነ መሆኑን ገልጾ ጥሪ አድርጓል። ይህ የኦህዴድ የማዕከላዊ ኮሚቴ መግለጫ እንዲሰራጭ የተደረገው ሁሉንም የሚቆጣጠረው የወያኔ ድርጅትን ይሁንታ አግኝቶ ይሁን አይሁን የሚታወቅ ነገር የሌለ ከመሆኑም በላይ መግለጫው ስለታሰሩት የፖለቲካ እስረኞች፣ በተለይ በህመም እየተሰቃዩ ስላሉት ስለ አቶ በቀለ ገርባና አብረዋቸው ስለታሰሩት የድርጅት መሪዎች ምንም ቃል አለመተንፈሱ በርካታ ዜጎች ያላቸውን ቅሬታ ገልጸዋል። በተያያዘ ከጥቂት ዓመታት በፊት የወያኔን አገዛዝ ደጅ በመጥናት በሰላም ለመንቀሳቀስ ያቀረበው ጥያቄ ከወያኔ መልስ የተነፈገው በሌንጮ ለታ የሚመራው የኦሮሞ ዴሞክራሲያዊ ግንባር ማክሰኞ ጥር 29 ቀን ባወጣው መግለጫ የኦህዴድ ጥሪን በአዎንታዊ ተቀብሎ አብሮ ለመስራት ያለውን ፍላጎትና ዝግጁነት ገልጿል። ይህ ድርጅት ግንቦት ሰባትና ከሌሎች ድርጅቶች ጋር በመሆን የኢትዮጵያ አገራዊ ንቅናቄ በሚል ህብረት ፈጥሮ ሲንቀሳቀስ የቆየ መሆኑ ሲታወቅ፣ በአሁን ወቅት በኦሮሞ ዴሞክራሲያዊ ግንባር የወሰደው አቋም እነሱን ይመልከት አይመልከት የታወቀ ነገር የለም። የሞዛምቢክ መንግስት ህገወጥ ናቸው ያላቸውን 53 ኢትዮጵያውያን ለወያኔ ያስረከበ መሆኑን አገዛዙ ካወጣው መግለጫ ለማወቅ ተችሏል። በተጨማሪም 153 ኢትዮጵያውያን ስደተኞች ከዛምቢያ ወደ ኢትዮጵያ እንደሚላኩ የተጠቀሰ ሲሆን በየአገሩ የተያዙት ስደተኞች ወደ ደቡብ አፍሪካ ሲጓዙ እንደነበር ተገልጿል። የወያኔን አስከፊ አገዛዝ በመሸሽን በየአመቱ ቁጥራቸው በብዙ ሺህ የሚገመት ኢትዮጵያውያን ምርጫ በማጣት ከሀገራቸው እየወጡ እንደሚሰደዱ ይታወቃል። በሰብአዊ መብት ጥሰትና በአምባገነን አገዛዝ አፈና ምክንያት ከሀገራቸው እየወጡ ለሚሰደዱ ዜጎች የፖለቲካ ጥገኝነት በመስጠት አገሮች እንዲተባበሩ የዓለም አቀፉ ሕግ የሚያስገድዳቸው ሲሆን፣ ዜጎችን እየያዙ ገዳይ ለሆነው አገዛዝ ማስረከብ አረመኔያዊ ተግባር ከመሆኑን ባሻገር በዓለም አቀፉ ሕግ ያስጠይቃል በማለት ብዙዎች ሀሳባቸውን ይሰጣሉ። ሰሞኑን በቢሾፍቱ ከተማ በወጣቶች የተነሳውን የተቃውሞ እንቅስቃሴ ተከትሎ ከ2000 በላይ የሚሆኑ ወጣቶች በከተማ በሚገኘው የአየር ኃይል ግቢ መታሰራቸው ተሰምቷል። ከታሰሩት መካከል አብዛኞቹ የወላይታ ተወላጆች መሆናቸው የታወቀ ሲሆን ከፍተኛ የምግብ ችግር እንዳጋጠማቸውና ወደ ትውልድ አካባቢያቸው እንዲወሰዱ ጠይቀዋል ተብሏል። የአዲስ አበባ ከተማ አስተዳደር በ5.4 ሚሊዮን ብር በፒያሳ የሚገኘውን የአጼ ምኒልክን ሐውልትና በቴዎድሮስ አደባባይ የሚገኘውን የሴባስቶፖል ሐውልት ለማደስ ያቀደ መሆኑ ታውቋል። የሰሜን ኢሊክ ሐውልት በአዲስ አበባ የቀላል ባቡር ግንባታ ስራ በተካሄደበት ወቅት ከአያያዝና ከጥንቃቄ ጉድለት የመሰነጣጠቅ ጉዳት የደረሰበት መሆኑ ይታወቃል። የከተማው አስተዳደር ለእድሳት የመደበው ጠቅላላ ወጪ 30 ሚሊዮን ብር ሲሆን ከሚታደሱት ሁለት ሐውልቶች በተጨማሪ ከአዲስ አበባ ቃሊቲ ያለው የባቡር መስመር እንደሚሰራም ተጠቁሟል። ማክሰኞ ጥር 29 ቀን አመሻሽ ላይ በታይዋን ምስራቃዊ ዳርቻ 6.4 ኃይል ያለው የመሬት መንቀጥቀጥ ተከስቶ ህንጻዎች የተደረመሱ መሆናቸውን እንዲሁም በነዋሪዎች ላይ የሞትና የመቁሰል አደጋ የደረሰ መሆኑ ታውቋል። በመሬት መንቀጥቀጡ ምክንያት ቢያንስ 4 ህንጻዎች መሰረታቸውን ለቀው የፈረሱ ወይም ያዘነበሉ ሲሆን ቢያንስ 6 ሰዎች መሞታቸውና 256 ሰዎች መቁሰላቸው እንዲሁም 76 ሰዎች የደረሱበት ያልታወቀ መሆኑ ተነግሯል። በመሬት መንቀጥቀጥ ምክንያት መንገዶች የተዘጉ ከመሆናቸው በላይ የስልክ መስመሮችና ኤሌክትሪክ ኃይል ሽቦዎች ተበታትሰዋል። በአንዳንድ አካባቢዎች ድልድዮች አስተማማኝነታቸው እስኪጣራ ድረስ የተዘጉ መሆናቸውም ተነግሯል። ታይዋን በየጊዜው የመሬት መንቀጥቀጥ የሚያጠቃ ስትሆን ማክሰኞ የተከሰተው ከበድ ያለ ነበር ተብሏል። በደቡብ አፍሪካ ብሔራዊ ኮንግረስ ፓርቲ ምክትል መሪ ሆነው የተመረጡት ሚስተር ራማፎዛ እና የደቡብ አፍሪካ ፕሬዚደንት ሚስተር ዙማ ሰሞኑን በስልጣን ሽግግር ጉዳይ ላይ ውይይት ሲያካሂዱ መቆየታቸው ተገልጿል። ሚስተር ዙማ የስልጣን ጊዜያቸውን ለመጨረስ የአንድ ዓመት ጊዜ የቀራቸው ቢሆንም በሙስና በመጨማለቃቸው ምክንያት በርካታ የፓርቲው አባላት በአስቸኳይ ስልጣን ለቀው ለሚስተር ራማፎዛ እንዲያስረክቡ ይፈልጋሉ። በሁለቱ ግለሰቦች መካከል የሚካሄደው ውይይት ገና ያላበቃ ቢሆንም የስልጣን ሽግግርን አስመልክቶ በዋና ዋና ጉዳዮች ላይ መስማማታቸውን ሚስተር ራማፎዛ ገልጸዋል። ዙማ ሐሙስ የካቲት አንድ ቀን በፓርላማ ሊያቀርቡት የነበረውን ዓመታዊ ንግግር ላልተወሰነ ጊዜ የተላለፈ መሆኑ ታውቋል። የኬንያ መንግስት የሚስተር ራይላ ኦዲንጋን ቃለ መሐላ አቀናብረዋል በሚል በቁጥጥር ስር ያዋላቸውንና ክስ ያቀረበባቸውን ሚጉና ወደ ካናዳ ያባረረ መሆኑ ታውቋል። የመንግስት ቃል አቀባዮች በሰጡት መግለጫ ሚጉና ከዓመታት በፊት የኬንያን ዜግነት ትተው ካናዳዊ በመሆናቸውና እንደገናም የኬንያን ዜግነት ለማግኘት ባለመፈለጋቸው ምክንያት ወደ ካናዳ ለማባረር መንግስታቸው የተገደደ መሆኑን ገልጸዋል። ከኬንያ የተባረሩት ሚስተር ሚጉና በ1978 የተማሪ ማህበር መሪ ሆነው በሚያገለግሉበት ወቅት የኬንያ መንግስት ከሌላ ተማሪ ጋር ያሰራቸው፣ ግብረስየር የፈጸመባቸውና በኋላም የለቀቃቸው መሆኑን ጠቅሰው ከዚያ በኋላ ወደ ካናዳ በመሄድ የፖለቲካ ጥገኝነት የጠየቁ መሆናቸውን አልሸሸጉም። የመንግስት ባለስልጣኖች ያለምንም ዝግጅት በሌሊት በኬኤልኤም አውሮፕላን ወደ ሆላንድ የላኳቸው መሆኑን ገልጸው ይህን የኬንያ መንግስት ኢሰብአዊ ድርጊት ለፍርድ የሚያቀርቡ መሆናቸውን ተናግረዋል። ረቡዕ በብዙ ሺህ የሚቆጠሩ የአፍሪካ ስደተኞች በእስራኤል የሩዋንዳ ኤምባሲ ደጃፍ ላይ በመሰለፍ አፍሪካውያን ለእስራኤል ዘረኛ ፖሊሲ ተባባሪ እንዳይሆኑ ተማጽነዋል። የእስራኤል መንግስት ከአገሩ ህገወጥ በሆነ መንገድ ይኖራሉ ተብለው የሚገመቱ እስከ 40 ሺህ የሚገመቱ እንዲወጡ እስከ መጋቢት 25 ቀን ድረስ ማስጠንቀቂያ የሰጠ ሲሆን በፈቃደኛነት ለሚወጡ $3,500 እና ወደ ሩዋንዳ የአውሮፕላን ቲኬት የሚሰጥ መሆኑ ታውቋል። ረቡዕ የእስራኤልን ፖሊሲ በመቃወም ሰላማዊ ሰልፍ የወጡ ስደተኞች እቅዱ ዘረኝነትን ያቀደ፣ እነሱም ለሽያጭ እንደማይቀርቡ በመፈክር ሲያነሱ ውለዋል። ስደተኞቹ ወደ ኡጋንዳም ሆነ ወደ ሩዋንዳ መሄድ እንደገና በአምባገነኖች እጅ መውደቅ እንደማይፈልጉ በየጊዜው ሲገልጹ ቆይተዋል። ሩዋንዳና ኡጋንዳ የእስራኤል ወዳጆች እንደሆኑ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። Thank you.
መጽሐፍ
ዓለም
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችን የጀግኖች ታሪክ የሚያመጣጥን የምንተረክ ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ሁለተኛው አሰሳ ልክ እንደመጀመሪያው አሰሳ ስለ ሁለተኛው ሙሉ መረጃ ስለሌለኝ እንዳለ ታሪኩን ልነግርህ አልችልም። ያንንም ያየሁትንና የሰማሁትን አብዛኛውን ረስቼዋለሁ። ሆኖም በአካባቢያችን ስለነበረው የተወሰነ ሁኔታ አረሳሁም። ሁለተኛው አሰሳ የተካሄደው ከመጀመሪያው አሰሳ በተካሄደ በሁለተኛው ወር ነው። አሰሳው እንደሚካሄድ ድርጅታችን አያውቅም ነበር። በዚያ የመረጃ እጦት የተነሳ የደረሰብን ጉዳት ለብዙዎቻችን ግር ያለንና መልስ ያላገኘንበት ነበር። በደርግ መዋቅር ዘልቀን ገብተናል ብለን እንኩራራ ለነበርና አባላት አንገት ያስደፋ ነበር። ያ ለምን እንደሆነ የጠየቀ የለም። ሁለተኛው አሰሳ ድንገተኛ ስለሆነ ጎርቶናል። እኛ አካባቢ ዋናው ትኩረታቸው መሳሪያ ላይ ነበር። አንዳንድ ቀበሌዎች ውስጥ ሰው እንዳይንቀሳቀስ ሲከለክሉ፣ ሌላው ጋ ነዋሪው እንደ ልብ ይዘዋወር ነበር። እንዲያውም አሰሳው ሁሉንም ቤት አላደረሰም። ለምሳሌ የኛ ቤት አልተፈተሸም። የሚጠረጠሩ ቤቶች ላይ ብቻ የሚያተኩሩ ነበር የሚመስለው። ድንገተኛ አሰሳ ስለነበር መደበኛ ስራችንን እንዳንሰራ አውቆናል። ሆኖም መረጃ ለመቀያየር ያህል ለአጭር ጊዜ ለመገናኘት አላገደንም። በቀበሌ ደረጃም ታዳጊ ልጆች ከፍተኛ ስራ ሰርተዋል። የድርጅቱን የውስጥ ፋይሎችና ጥይቶች የጨርቅ ኳስ ውስጥ አድርገው በመስፋት አሳሾቹ ቤት ውስጥ ገብተው ፍራሽ፣ ትራስና ኮርኒስ ሲተለትሉ ቆመው ያያቸው ነበር። ታዳጊ ህፃናት እንደ መጀመሪያው አሰሳ ፈታሾች የደረሱበትን የፈተሹትን ያልፈተሹትን ቤቶች እየተከታተሉ ለአባላቶቻችን በመንገር ድንገተኛውን ፍተሻ ደርግ የተጠበቀውን ያህል እንዳይሳካለት አድርገዋል። በኔ በኩል ያለውን ልንገርህ። ሁለተኛው ቀን ፍተሻው ባይቆምም መዘዋወር ይቻል ስለነበር ወደ ቀጠሮዬ ሄድኩ። በሰፈራችን መግቢያ መውጫ ላይ ፍተሻ ይደረግ ነበር። ከሰፈሬ እስከ መሿለኪያ አራት ጊዜ ተፈትሻለሁ። ኤደን ሳገኘው ሁሉም ነገር አማን መሆኑን ነገረኝ። ቀጥሎም እኔ ጋር የነበሩ 8 ጥይቶች በስኳድ አባላት ስለተፈለጉ እንዳመጣለት ጠየቀኝ። ከወራት በፊት ጀምሮ እኔ ጋር የነበሩ የሽጉጥ ጥይቶች ናቸው። የምን አይነት ሽጉጥ ጥይቶች እንደነበሩ ግን አላውቅም። ፈትቼ ሳላይ እንደተሰጠኝ ነበር ያስቀመጥኳቸው። እንዴት በፍተሻ ቀን ጥይት ትቀባበላላችሁ? ምናልባት የስኳድ አባላት ሳያስቡት ከፍተኛ የሆነ ጥረት አጋጥሟቸው ይሆናል። ያልበለዚያ በዚያ ቀን እንዲህ አይነት ጥያቄ አይሞከርም። በሁሉም ሰፈሮች መግቢያ መውጫ ላይ ፈታሾች ባሉበት ሁኔታ እንዴት ጥይት መቀባበል እንደምንችል ግር ብሎኛል። ኤደንም እንዲሁ አስቸጋሪነቱን ተገንዝቦታል። በማንኛውም በወቅቱ ለምን ብዬ አልጠየቅኩም። የጥይቶቹ መምጣት አስፈላጊ እንደሆነና ጥያቄ ውስጥ እንደማይገባ በአጽንኦት ስለነገረኝ የተባልኩትን ልፈጽም ግድ ነበር። ፍተሻ ስላለ መንገድ ላይ መቀባበል አደገኛ ነበር። መፍትሄው ከቤቱ ድረስ መውሰድ ነበር። በዚህ የተነሳ የእሱን መኖሪያ ቤትም ሆነ እውነተኛ ስሙን ላውቅ ግድ ሆነ። ከዚያ በፊት ከኔ በላይ የነበሩትን ልጆች ቤት የማውቀው ያቤን ብቻ ነበር። ኤደ የሚኖረው በእኛው ሪጅን ስር ከነበሩት ቀበሌዎች አንዱ ውስጥ ስለነበር ቀድሞም ቢሆን በተለያየ ጉዳይ ስለመመላለስበት ቤቱን ሲጠቁመኝ ወዲያው ለየሁት። እቤቴ ስደርስ እንዴት አድርጌ እንደምወስድ ሐሳቡ መጣልኝ። እስከዚያው ድረስ ግን ተልእኮውን መፈጸም እንጂ እንዴት እንደማከናውን አላሰብኩም። እንደ ቦት ካንገቱ ረዘም ያለ ቆዳ ጫማ ስለነበረኝ አራቱን ጥይቶች በግራ ቀሪውን አራቱን ደግሞ በቀኝ በኩል ከተትኳቸው። ከዚያም እንዳይቆረቆረኝ ጨርቅ ከትቼ ደረብኩባቸው። በመጨረሻ እግሬን ከትቼ ለመራመድ የጅል ሙከራ አደረግኩ። በጣም ስለሚቆረቆር ሊያስኬደኝ አልቻለም። ሌላ ዘዴ አሰብኩ። ሁለት ካልሲ ደርቤ አደረግኩና ጫማዬን ተጫማው። ከዚያም ጥይቶቹን በሁለቱ ካልሲዎች መካከል በጎንና በጎን ወደ ታች ገፋዋቸው። በጎን እግሬ አካባቢ የመቆርቆር ስሜት ቢኖርም እንደሚያስኬደኝ ገመትኩ። ስራመድ ጥይቶቹ ወደ ላይ አፈት ልከው እንዳይወጡ በብር ማሰሪያ ላስቲክ የሁለቱንም እግሮችን ካልሲዎች ጫፋቸውን ግጥም አርጌ አሰርኳቸው። የተሳሳትኩት ከታች በኩል ማድረግ ነበረብኝ። ከቤት ወጥቼ ዋናው አስፋልት ላይ ከመድረሴ በፊት ጥይቶቹ ወደ ታች በመንሸራተት እግሬ ጠርዝ አካባቢ ደርሰዋል። ኤደ ቤት ለመሄድ አንድ አቋራጭ መንገድ ነበር። ያንኑ ተከትዬ የመጀመሪያውን ፍተሻ አለፍኩ። ፍጥነቴን በጣም በመቀነስ ለመራመድ በመሞከርም ጥይቶቹ ወደ ግራ ስር መግባት ጀመሩ። ሁለት ጥይቶች በቀኝ አንድ ጥይት ደግሞ በግራ ግሬ ወደ ታች ዘልቀው በመግባታቸው ጉዞዬን ገትቼ መቀመጥ ሁሉ አሰኝቶኝ ነበር። ሆኖም ሌላ የፍተሻ ኬላ ስለነበር ትኩረት እንዳልስብ በማለት ጉዞዬን ቀጠልኩ። የተሰላቹት ፈታሾች እንደ ነገሩ ፈትሸው አሳለፉኝ። ከዚያ በኋላ የነበረው ጉዞ ይስቃይ ነበር። ቃል በቃል ላቤ በግንባሬ መንቆርቆር ጀመረ። በተለይ በቀኝ ጫማዬ ውስጥ ከከተትኳቸው ጥይቶች መካከል ሁለቱ ሙሉ በሙሉ በእግሬ ስር ሲያርፉ፣ በግራ እግሬ ከነበሩት አንዱ ደግሞ በጣቶቼ መሃል ገብቶ ተሰንቅሯል። እያንዳንዱ እርምጃዬ የስቃይ ነበር። ህመሙ ሲበዛብኝ በጣቴ ወይም በተረከሴ እየረገጥኩ ለመሄድ ሞክራለሁ። ሰዎች ከኋላዬ ወይም ከፊቴ ሲመጡ በትክክል ለመራመድ ሞክራለሁ። ከሰላሳ ደቂቃ በላይ የማይወስደው መንገድ ከአንድ ሰዓት በላይ ወሰደብኝ። ያም ሆኖ ሙሉ ቀን የተጓዝኩ ነበር የመሰለኝ። ቁጭ ብዬ ጫማዬን ፈትቼ ጥይቶችን ለማውጣት ብፈልግም ሰወር ያለ ቦታ አላገኘውም። ታጣቂዎች በየጥጉ አድፍጠው ስለነበር አይን ውስጥ ስለምገባ ልሞክረው አልደፈርኩም። ኤደ ቤት አካባቢ ስደርስ በተለይ አንዷ ጥይት የውስጥ እግሬን ሰርጉዳ የገባች መሰለኝ። ለምን እየጠረኩ አይኔን እየጨፈንኩ ትርሴን እየነገስኩ አይደረስ የለም ደረስኩ። በሩን የከፈተችልኝ ከእህቶቹ አንደኛዋ ነበረች። ቀጥሮኝ ነበር ካለ ጥሪልኝ አልኳት። ግባ ብሎ ሳይጨርስ በእግሮቼ ጣት ወደ ቤቱ ዘለቅኩ። አቤት መቀመጥ እንዳማረኝ ምንም ሳልናገር አልጋው ላይ በጀርባዬ ተዘረርኩ። ወዲያው ጫማዬን ፈታሁ። የተወሰኑት ጥይቶች ተንሸራተው እግሬ ስር ነበሩ። በተለይ አንድ ሁለቱ ታች ከደረሱ በኋላ የደረብኩት ካልሲ ጋር ተጣብቀው ስለነበር እግሬን በስተው ለመዝለቅ ምንም አልቀራቸውም። ምናልባት 5 ተጨማሪ ደቂቃዎች ብጓዝ የውስጥ እግሬ እንደሚቀደድ ጥርጥር አልነበረኝም። ምሳ ስለጋበዙኝ እዛው ብዙ ቆየው። ኤደ እመጣለሁ ብሎ ጥሎኝ ወጣ። ጥይቶቹን ሊያቀብል መሰለኝ። ሲመለስ እኔም ወደ ቤቴ ሄድኩ። በዚያ ሁለተኛ አሰሳ በርካታ አባላት ተገለውብናል። ብዙዎችም ታስረዋል። መሳሪያም ተይዟል። የአደጋውን መጠን የምናውቀው በዛው በራሳችን መዋቅር የደረሰውን ብቻ ነው። ከበላይ የሚመጣ የተጠናቀረ መረጃ የለም። ከፍተኛ ጉዳት የደረሰው በእኛ ሪጅን ውስጥ ቀበሌ 07 ይመስለኛል። የዚያን ቀን ከፍተኛ ተኩስ በዚያው ቀበሌ አካባቢ ሰማን። ትንሽ ቆይቶ እኛ ቀበሌ አካባቢ በፍተሻ ላይ የነበሩ ወታደሮችና አብዮት ጠባቂዎች በሙሉ ተሰባስበው ወደዚያው አመሩ። በወቅቱ ምን እንደተፈጸመ አላወቅንም። በማግስቱ በሰማም ታዳጊ ሕፃናት ተኩሱ የተካሄደው የቀበሌ ተመራጭ የሆነው ሰው ቤት ውስጥ እንደነበር ለሴት አባላት ነግረዋቸዋል። ሰውየውን አውቀው ነበር። ቀበሌ ሰርጎ የገባ የኛ ባል ስለነበር በጣም ነው የደነገጥኩት። እዚሁ ሰው ቤት ውስጥ ተጠልለው የነበሩ የያፓ ሰዎች ነበሩ። ሲደረስባቸው በርካታ ወታደሮች ገደሉ። ሆኖም የውስጥ አርበኛችንን ጨምሮ 3 አባላት ተገለዋል። የሚገርመው በዚያን ዕለት የሞቱትንና ያመለጡትን ማንነት ዝርዝር እኔም ሆንኩ ሌሎች የዚያ አካባቢ ልጆች ያወቅነው በጣም ቆይቶ ነው። እኛ የመሰለን ሟቾቹ የእኛ አይነት ተራ አባላት ይሆናሉ ብለን ነበር። የቀበሌ ሰራተኛ ከነበረው ሰው ውጭ በሙሉ የኢህአፓ መስራቾች ወይም የማዕከላዊ ኮሚቴ አባላት ነበሩ። መታሰርና መገደልን ስለለመድነው ስራችንን ሊያስቆም የሚችልና ተስፋ የሚያስቆርጥ ሁኔታ አላጋጠመንም። አሰሳው ከተጠናቀቀ በኋላ ሁሉም ከጉድጓዱ ወጣ። የተለመደው የቀን ተቀን ስራችን ውስጥም ገባን። በሚቀጥለው ቀጠሮ እንደተለመደው ምን መጠየቅና መስማት እንዳለብኝ አውቄ ነበር ትንሳኤ ጋር የሄድኩት። በ1969 ዓመተ ምህረት ስለተካሄደው የሰራተኞች ቀን ሜይዴይ ሰልፍና ውጤት ነበር መስማት የፈለግኩት። ዋነኛው የሐዘን ማቅ የለበስንበትን ቀን ነው የፈለግከው? እሱን እንኳ ተወኝ ብሎ እምቢ አለኝ። እኔም እምቢ አልኩት። ጨዋታ ቀየርኩና ትንሽ ቆይቼ ደግሞ ጠየቅኩት። ስለ ሁኔታው እንዲነግረኝ ከአንድ ሰዓት በላይ ሳይፈጅብኝ አልቀረም። በመጨረሻም እንደማለቀው ስለገባው እሺ አለኝ። የ1969 ዓመተ ምህረት የሜይዴይ እልቂት ከአንድ ዓመት በፊት በ1968 ዓመተ ምህረት የሰራተኞች ቀንን ሜይዴይ ለማክበር የተካሄደው ሰልፍ የኛ አባላት ከሰራተኛው ጋር ተቀላቅለው ነው የተካፈሉት። እንደነገርኩህ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳ የተወሰኑ አባሎቻችን ቢገደሉ፣ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓ.ም የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ልነግርህ አልችልም። እኔ የተካፈልኩበትን ብቻ ከሞላ ጎደል ላጫውትህ። በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር። ምክንያቱም ሜዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚያ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ በአጽንኦት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረግኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። የኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚካፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ አንስቼ መጠየቄ ትዝ ይለኛል። ጸሐፊ የሰጠኝ መልስ ግን ለአባደሮቹ ከላኩልን እንጠቀማለን፣ ካልሆነ ግን ይቀራል የሚል ነበር። ይህን የጠየቅኩት የአደፍርስ ማባዣዎች፣ ወረቀቶች፣ ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር። ስለ ሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነሰዓቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፍ ሁለት ጠዋት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ስጨርስ ወደ ሰፈሬ ሄድኩ። ቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠሁ ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለ ሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድኩ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል፣ ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለም ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ
ለሰዓሊያንና ለተፈጥሮ አጥናቂዎች ውብሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም የሆኑ ወጣቶች አከባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራው። ካንት የሰፈሬ ልጅ በስተቀር ጻፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ ያለው ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጉ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉ ሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀርባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ያባ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጥ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወዝ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምጻችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ግሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ብብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጥለቀለቀው። ሁሉም ጥይት የሚተኮሰው ወደኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ አንታምለት ብላ ወደ ግራ ጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበር አንድ ቤት ሮጥኩ። የግቢውን በር ሲገፋው ዝግ ስለነበር ባጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮን ቦድሶ ታለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምጽ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተቆራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምጽ ሲበዛብኝ በፍጥነት ወደ ጓሮ ሄጄ አደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባሁ። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋሁ ከግቢ ግቢ መሻገሬን ቀጠልኩ። የሦስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምጽ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደ ቆየው ትዝ አይለኝም። እዚያው አርፍቼ እያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝኩ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደ የቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ አዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪዬን በስታ የገባች ጥይት እንዳለች ተረዳሁ። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያስኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታመሳለች። ከቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጥቻቸው ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት፣ እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩሱ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ደህና ደሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ለዲቱን ስነዳደርኩ ንዴት ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። ባይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሶስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶችን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጆቼ ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርጉ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አብጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልቤንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንዳታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አግን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣጥተን ቁጭ እንዳል እህቴ ማታ አልመጣችም፣ ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ በዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ለሌላ ቀጠሮዬ ሜክሲኮ እያነከስኩ ተጓዝኩ። ያገኘኋቸው አባላት ስለ ሁኔታው ያውቃሉ፣ ከእኔ በተሻለም መረጃ አላቸው። አዲስ አበባ በደም ታጥባ ማደሯን ነገሩኝ። ልጆች ያልሞቱበት አንድም ሰልፍ እንደማይኖር ገምተዋል። ሰውነቴ ደነዘዘ፣ አፌ ደረቀ፣ ራስ ምታቱ እንደገና ይፈልጠኝ ገባ። ከልጆቹ ጋር ብዙ መቆየት አልፈለግኩም። መቁሰሌን እንኳ አልነገርኳቸውም። የሦስተኛው ቀጠሮዬ ከሜክሲኮ ወደ አምባሳደር ቲያትር እያዘገምኩ ስሄድ መንገዱ ሁሉ ይከብዳል። ነጠላቸውን እንደ ነገሩ ጣል ያደረጉ ወጣት ሴቶችና እናቶች ሁለት ሦስት በመሆን እያለቀሱ ሲሄዱ በተደጋጋሚ አየው። ቀደም ብዬ ያገኘኋቸው ልጆች መረጃውን ስለ ነገሩኝ ነው መሰል በመንገድ ላይ የማገኛቸው ሰዎች ሁሉ በሐዘን ተውጠው ታዩኝ። ወታደሮች ባልተለመደ ሁኔታ በብዛት ይታያሉ። አይናቸው እየተቅበዘበዘ፣ አፌ አሁንም ይደርቃል። ሲጋራ በላይ በላይ አጨሳለሁ። እግሬን በጣም እየተዘጠዘኝ ስለነበር ማረፍ ስለፈለው ሰንጋተራ መጣጣፊያ ላይ የነበረው አረንጓዴ ቡና ቤት ገባው። አልፎ አልፎ የሚሄድበት ቡና ቤት ስለነበር አስተናጋጆቹን አውቃቸዋለሁ። ለስላሳ በውሃ እየበረስኩ ጠጣው። አንዱ አስተናጋጅ አጠገቤ መጣ ቁጭ አለች። አዲስ አበባ ልጅ አልተረፈም አሉ አለችኝ። አዎን ይባላል ስላት፣ ብዙ ልጆች እኛ ሰፈር ሞተዋል። ወደ ተክለ ሃይማኖት ያለችኝ መሰለኝ። ሬሳቸውንም አልሰጥም ብለዋቸዋል። ከዚያ ወዲያ ያለችውን አልሰማውም። እምባዬ ስለመጣ ሂሳቡን ከፍዬ ወጣው። አጠገቤ ተመተው የወደቁት ሁለት ልጆች፣ እኔ ተመትቻለሁ አንተ አምልጥ ያለችኝ ሴት ልጅና እህቴ ማታ አልመጣችም ያለኝ ኤደ ሁሉ በሐሳቤ መጡ። የሁሉም ሬሳ ምኒልክ ሆስፒታል ተዘርግቶ ታየኝ። ቤተሰብ እየየ ሲል እንደገና ደግሞ ሞታቸው አመጽ ሲቀሰቅስ ታየኝ። የሟች ቤተሰቦች አደባባይ ሲወጡና የሞት ሽረት ትግል ሲያደርጉ የእውነት ያህል ወለል ብሎ ታየኝ። ወደ ብሔራዊ ቲያትር አካባቢ ስደርስ መትረየስ የደገኑ ወታደሮች ሁለት ቦታ ተመለከትኩ። ሌሎች ወታደሮች ደግሞ ጥግ ጥግ ይዘው ቆመዋል። ከታክሲ የሚወርዱና አውቶቡስ ላይ የሚሳፈሩ በርካታ እናቶች ነበሩ። ነጠላ ወገባቸው ላይ ያሰሩ ሴቶች እዚህም እዚያም ይታያሉ። አምባሳደርና አካባቢውም ተመሳሳይ ነበር። ጮክ ብሎ የሚናገር ሰው የለም። ብዙ ወጣት እንደ ቀድሞው አይታይም። አዋቂ ሰዎች በቀስታ እያወሩ ወደሚሄዱበት ይሄዳሉ። ተወልጄ ያደግኩባት አዲስ አበባ እንደዚያን ቀን ሆና አይቻት አላውቅም። አምባሳደር አካባቢ ያገኘሁት የዞን አባል ፀጉሩ ተንጨባሯል፣ አይኑ ቀልቷል፣ ልብሱ በጣም ቆሽሿል። ያረገው ጫማ ከቆሻሻ ገንዳ የወጣ ይመስላል። ቀድሞ የማውቀው ሰው ሳይሆን ዕቃ ተሸካሚ የቀን ሠራተኛ ወይም ቤት አልባ በረንዳ ዳሪ መሰለኝ። አልቀናል፣ ልጅም የተረፈ አይመስለኝም አለኝ። መልስ አልሰጠሁትም። ከኪሴ የማይጠፋውን ማበጠሪያ አውጥቼ ሰጠሁት። እምቢ አለኝ። በግድ እንዲያበጥር አደረግኩትና ወደ ፖስታ ቤት ጀርባ ሄደን ጫማችንን አስጠረል። የራሴን ባላውቅም እሱ ግን ሰው መሰለ። በሺ የሚቆጠሩ ልጆች እንደሞቱ ግምቱን ገለጸልኝ። የቆሰሉ ልጆች በግላቸው ሆስፒታል ሲሄዱ እየተያዙ ስለሆነ ሌሎች ጥንቃቄ እንዲያደርጉ መልእክት እንዳስተላልፍ ነገረኝ። ያባ ሕክምና ስለሚሰጥ እስከ መጠነኛ ደረጃ ጉዳት ለደረሰባቸው ልጆች ማሳከም ዋነኛ ስራችን እንደሆነ ገለጸልኝ። እኔ እርዳታ እንዳገኝ ከምሽቱ አንድ ሰዓት መርካቶ ሰባተኛ አካባቢ የምንገናኝበት ኮድ እዛው አዘጋጅቶ ሰጠኝ። ሌሎች የቆሰሉ አባላት ካሉ ሪፖርት እንዳደርግለትና ከሰዓት በኋላ እንድንገናኝ ተቀጣጥረን ተለያየን። በዚያ ቀንና በማግስቱ በሪጅናችን የተወሰኑ ልጆች ሕክምና አገኙ። እኔ ግን በተባለው ሰዓት ሐኪሙ ጋር ለመድረስ አልቻልኩም። የሚሄደው እያነከስኩ ስለነበር የቀጠሮ ሰዓት አሳልፌያለሁ። ከሐኪሙ ጋር የሚያገናኘኝ አባል የቀረው ስለመሰለው ጥሎኝ ሄዷል። እንደገና ሌላ ኮድ አሰርቼ በማግስቱ በተመሳሳይ ሰዓት ተገናኘን። ሆኖም ቀድመው በመታከም ላይ የነበሩ አባላት ስለነበሩ እስከ ምሽቱ ሁለት ሰዓት ድረስ ሰባተኛ አካባቢ አንድ ሻይ ቤት ለመቆየት ተገደድኩ። ጠይሙ የኢህአፓ ሐኪም ልክ እንደኛው ቀጭን ነበር። መርካቶ ስርቻው ውስጥ በጣም ጠባብ ክፍል ቤት ውስጥ ነበር ያገኘሁት። እግሬን ሳሳየው ጫፍ ላይ የነበረችው ቀለህ ወደ ውስጥ መግባቷን፣ አጥንቴን ግን በአጋጣሚ እንዳላገኘችው ግምቱን ነገረኝ። ጥይቷን ለማውጣት መለስተኛ ቀዶ ጥገናና ማደንዘዣ ያስፈልጋል። ሆኖም ማደንዘዣ ስለጨረሰ ቁስሉን የሚያደርቅልኝን አንድ መርፌ ወጋኝ። ከዚያም በሌላ ያረዘመ ቀጠሮ መልእክት እንደሚልክልኝና ጥይቷን እንደሚያወጣልኝ ተነጋግረን ተለያየን። እዚያ በኋላ እሱም አላስጠራኝም እኔም ለምጣው ይብዬ መልእክት አላኩበትም ትንሳይ የቀኝ እግሩን ሱሪ ከፍ አርጎ ትንሽ ክብ ጠባሳ አሳየኝ ጥይቷም እስካሁን ድረስ እንዳለች ነገረኝ ገረመኝ ጥይት ይህን ሁሉ ዘመን ምንም ጉዳት ሳያደርስ እንዴት ሊኖር እንደሚችል ከዛ በፊት አላውቅም ነበር በተአምር ካልሟሟች በስተቀር አላወጣዋትም ለማንኛውም በ24 ሰዓት ውስጥ ቆስሉ ጠገግ አለልኝ በሶስተኛው ቀን እያነከስኩ መሄዴን አቆምኩ ተአምር ነበር የሆነብኝ እነሆም ይህን ሁሉ ዓመት ጥይቷ ከኔው ጋር ትኖራለች ስሞት ደግሞ ከኔ ጋር ትቀበራለች ወደ አፈርነትም አብረን እንቀየራለን አይዞሽ አጥፍቶ ጠፊዋ ጠላቴ ብዙም ባይሳካልሽም ተልእኮሽን ተወጥተሻል ታምር ነው አልኩ ሰላስበው ጮክ ብዬ ወዲያው በሐሳብ ተዋጥኩ ትንሣኤ ጣራ ጣራ ከማየት ውጭ ምንም አላለም ትንሽ ፋታ ሰጠውትና ከዚያስ አልኩት የ1969 ዓመተ ምህረት የሜዴ ሰላማዊ ሰልፍ ለአባላትና ለድርጅታችን ከቀይ ሽብር ቀጥሎ የሐዘን ማቅ ያለበሰን ክስተት ነበር ያ ሁሉ እልቂት በተወሰነ ደቂቃ ውስጥ እንዴት ሊፈጸም ቻለ የሁሉንም ሰልፍ ቦታና ሰዓቱን ደርግና አጋሮቹ እንዴት አወቁ አእምሯችንን የበጠበጡ ጥያቄዎች ነበሩ ሰልፉን ያስተባበረው የትኛው አካል ነበር የለባደሮቹ የፓርቲ መዋቅር የወጣት ክንፍ ቀደም ብዬ እንደነገርኩ እኔ እስከማውቀው ድረስ ዋነኛ የሰልፉ አዘጋጅ የለባደሩ እንጂ የወጣት ክንፉም ሆነ የፓርቲው አልነበረም በግሌ በፍጹም አረሳውም በሁለቱም በኩል በወጣት ክንፉና በፓርቲው የመጣው መልእክት ደርሶኛል እንደ ቀላልና ተራ መረጃ ነው የነገሩን ኋላ ላይ በሌላው ዞን በካዛንቺስ አካባቢ ይመስለኛል ይሰራ ከነበረ አባል ጋር ጉዳዩን አንስተናል እሱም እንደኔ ተመሳሳይ ግንዛቤ ነበረው ሆኖም ወይ ቤት እያለን ያገኘሁት ሌላ ልጅ የመርካቶ አካባቢ ሳይሆን አይቀርም ከኔ ጋር አይስማማም እንደሱ አባባል የኛ አባላት ብቻ ሳይሆን ደጋፊዎችም እንዲሰለፉ በወጣት ሊጉ የበላዮች እንደተነገረ አጫውቶኛል እንግዲህ ይህ ወጥነት የጎደለው ሰላማዊ ሰልፍ ነበር ለገዳዮቻችን የራት ግብዣ የሆነው መንግስት ሰልፍ እንደሚካሄድ አውቆ ነበር ማለት ነው ሰልፍ እንደሚካሄድ ደርግ ቀድሞ መረጃ ደርሶታል የከዱን አንጃዎች ናቸው ሚስጥሩን የገለጹት የሚሉ የኛ ልጆች አሉ ሌሎች ደግሞ የደህንነት ሰዎች ናቸው ቀድመው ያወቁት የሚሉ ማጋጥመውኛል ለሁለቱም ግን መረጃ የለም ያም አለያ ሁሉም ሰልፍ ላይ ታጣቂዎችና ካድሬዎች አጥፍተው ይጠብቁ ነበር ወደ ሰማይ በመተኮስ ሊበትኑን ይችሉ ነበር እሱም ይቅር አንድ ሁለት ሰው ቢገሉ ይበቃቸው ነበር የተላለፈላቸው ጥብቅ ትእዛዝ ሰልፉን መበተን ሳይሆን እኛን ማጨድ ነበር እንደ ታዘዙት ማጨዱን ከሚያዚያ 21969 ዓመተ ምህረት ሰልፍ ልቂት ሁለት ቀን በኋላ ጥቁር ልብስ የለበሱና ጸጉራቸውን የተላጩ ሰዎች በመንገድ ላይ እየተያያዙ መታፈስ ጀመሩ ድርጅቱ ይህ መረጃ እንደደረሰው ጸጉራቸውን የተላጩ ሴቶች በሻሽ እንዲሸፍኑ ጥቁር የለበሱ ደግሞ ሌላ ቀለም ያለው ልብስ ቀላቅለው እንዲለብሱ የሚል ማሳሰቢያ አስተላለፈ ይህንኑ በፍጥነት ለሁሉም መዋቅሮች አስተላለፍ በዚህ ማስጠንቀቂያ አባላት ብቻ ሳይሆኑ ከዚያ ቀን ጋር ባልተያያዘ የዘመድ ሞት ጥቁር የለበሱ ዜጎች ጭምር ካፈሳ አመለጡ የጉዳቱ አጠቃላይ ውጤት ታውቋል ስንት ሰው እንደ ሞተ ስንት ሰው እንደ ቆሰለ ስንት ሰው እንደ ጠፋ የመሳሰለው ከተወሰነ ጥቅል መረጃዎች ዝርዝርና የተሟላ መረጃ አልተላከም ለተወሰኑ ቀናት ያህል የሞቱ የቆሰሉና የጠፉ በሚል ያከባቢያችንን መረጃ ገልከናል። አገር አቀፍ ደረጃ ስለተፈጸመው መረጃም አልደረሰንም። እስካሁን ድረስ የአዲስ አበባ ብቻ ይነገራል እንጂ ፍጅቱ በክፍለ ሀገር ዋና ዋና ከተሞችና በሌሎች መንግስተኛ ከተሞች ውስጥም ነበር። የተራከልን ጥቅል መረጃ አገር አቀፍም አልነበረም። ከተፈታንም በኋላ ካንዳንድ ልጆች ጋር ሆነን ያስተዋወስነው የአዲስ አበባውን ያልተሟላ መረጃ ብቻ ነበር። በለቱ በመላው አዲስ አበባ 509 ሰልፈኞች ተገለዋል። አብዛኛው ወጣት የተገደለው በሰልፍ ላይ ሲሆን በጥቂት ደቂቃዎች ልዩነት ብቻ ነበር። የተያዙት ልጆች በሁለት መንገድ ነበር የተገደሉት። የመጀመሪያዎቹ በአደገኛ ሁኔታ የቆሰሉት በአካባቢው በሚገኝ ፖሊስ ጣቢያ ወይም ቀበሌ ውስጥ ወዲያው እየተገደሉ መንገድ ላይ ተጣሉ። ሌሎቹ በሰልፉ ላይ ጉዳት ያልደረሰባቸው ወደ ደርግ ጽፈት ቤት ተላልፈው ተሰጡ። በማግስቱ ምሽት ላይ በጅምላ በተለያየ ቦታ ተረሸኑ። በግላቸው ሆስፒታል ገብተው የሞቱ አባላት ነበሩ። ቁጥራቸው ግን አልታወቀም። ሆስፒታል ውስጥ ሬሳቸው የተገኘ ልጆች ለቤተሰብ እንዲሰጥ ተፈቅዷል። ሆኖም የጥይት ዋጋ እየተከፈለ ነበር። የዚህም ብዛቱ አልታወቀም። ምንም አይነት አደጋ ሳይደርስባቸው በሰላም የተጠናቀቁ ሰልፎች በሶስት አካባቢ የተካሄዱ ብቻ ነበሩ። ቢያንስ አምስት የተለያዩ ሰልፎች ውስጥ ሰልፈኛው መሃል ቦምብ ፈንድቷል። ቦሌ፣ ወሎ ሰፈር፣ ኦሊምፒያ፣ መሻለኪያና አካባቢው 19 ልጆች ተገለዋል። ሁለቱ ወንድማማቾች ነበሩ። በሰልፉ ላይ 9 10ሩ ደግሞ ከተያዙ በኋላ የተገደሉ ናቸው። ከ20 በላይ ቆስለዋል። ቆስለው በግላቸው ሐኪም ቤት ሲሄዱ በደህንነቶች ተይዘው የተገደሉ ሁለት ልጆች ነበሩ። ሬሳ መውሰድ እንዴት ተፈቀደ? የትኛው ባለስልጣን እንደፈቀደ አይታወቅም። ዳግማዊ ምኒልክ ሆስፒታል የሬሳ ቤቱ ስለሞላበት ቶሎ የሚረከብለት ይፈልግ ነበር። ከዚህም በላይ በብዙ ሺህ የሚቆጠር ቤተሰብ አካባቢውን ስላጥለቀለቀውና ያልታሰበ አመጽ ይነሳል በሚል ፍራቻ ህዝቡ ቶሎ እንዲበተን እንደ መፍትሄ የተጠቀሙበት ነበር። ለማንኛውም ሬሳቸው ገንዘብ ተከፍሎበት ለቤተሰብ የተሰጡት በየአካባቢያቸው ሲቀበሩ በከፍተኛ ድምቀት ነበር። በርካታ ቀብር የተካሄደው ደርግ እየተወገዘ ሟቾቹ እየተወደሱ ነበር። ሞታቸው የበለጠ እንደሚያጠናክረን ለበለጠ መስዋዕትነት እንደሚያዘጋጀን ፊት ለፊት ያለ ፍርሃት ተፈክሯል። ይህ እኔ በተካፈልኩበት አንድ በስጢፋኖስና አንድ በኡራኤል የቀብር ስነ ስርዓት ላይ ታይቷል። ሚያዝያ 21 የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍሌ ድልድይ፣ በጎጃም መንገድ፣ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩም ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታል ሄደው ሕክምና አግኝተዋል። ዶክተሮች፣ ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ሕክምና እያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈውላቸዋል። ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.